Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ በሳምንቱ መጨረሻ በኢትዮጵያ ዘርን ያማከሉ ግድያዎች መፈጸማቸውን መንግስት አስታውቋል።
የሞተ ሰው ያው ቅድም አንስቻለሁ 12 ሰው አካባቢ ነው። አሁን በዚያችን የደረሰው መረጃ የተቃጠለ ቤት 52 ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች 1500 አካባቢ የሚሆኑ ሰዎች ናቸው።
የቡኖ በደሌ ዞን ኮሚኒኬሽንስ ጉዳዮች ኃላፊ አቶ ለይኩን ተካልኝ የተናገሩት ነው። ዝርዝሩን ይዘናል።
በሌሎች ዘገባዎቻችን ሁለት ወጣት የጋቢና እንግዳዎች ይዘናል። አንደኛው በጎንደር ሌላኛው ደግሞ ሎስ አንጀለስ ካሊፎርኒያ ይኖራሉ። የጎንደሩ ማስረሻ አስተዋለ ተበድሮ በገዛት 4 ሰው በምትጭነው አነስተኛ የከተማ ታክሲው አንድ የተለጠፈ መልእክት አለ። ወላድ እናቶችን ወደ ጤና ተቋም በነጻ አደርሳለሁ የሚል
ያው በሰዓት የደረሰልኝና ከጎረቤት ስልክ ተቀብዬ ነው የደወልኩለት እና ያለምንም ነገር ያረገንዘብ ወስዳችሁናል። ያው ለሱ በጣም ይውለታ በጣም ያንሳዋ እግዚአብሔር ይስጥልኝ፣ እናመሰግናለን።
እኛም በጣም ነው ማመሰግን። በጣም አሞኝ ነበር። ያው በጣም ከባድ ነው ነበር። ያው ቶሎ ደርሶልኝ እዛን ሄዶ በሰላም አገላግለናል። እግዚአብሔር ይስጥልኝ።
እኛም እናመሰግንሃለን። ሌላኛው እንግዳችን ደግሞ በሎስ አንጀለስ የሚኖረው ምህረት መላኩ ነው። ትምህርትና ሙዚቃ ለአይምሮ እድገት ይጠቅማሉ ይላል።
ሙዚቃ መማር በጣም ጥሩ ነገር ነው። አይምሮችን ይከፍተዋል። ደግሞም የአይምሮ ሰላም ደስታ ይሰጣል። እና አንድ ሙዚቃ መሳሪያ መጫወት ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን? ሙዚቃ የሰው ባህሪ ውስጡን ይነካዋል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ደቡብ ሱዳን ውስጥ ጋዜጠኛን በመግደልና ባለፈው ዓመት 5 ዓለም አቀፍ ረድኤት ሰራተኞች ላይ የወሲብ ጥቃት በመፈጸም የተከሰሱ ወታደሮችን ይቆጣጠሩ የነበሩት የደቡብ ሱዳን ወታደራዊ መኮንን በእስር ቤት እንደሞቱ የሀገሪቱ ወታደራዊ ኃይል ገልጿል። ተቀዳሚ ሌተናል ኮሎኔል ሉካ አቼካቼ በታሰሩበት ክፍል ሞተው የተገኙት ከአንድ ሳምንት በፊት ሲሆን ይፋ የተደረገው ግን ባለፈው አርብ ነው። ሉካ አኬቻኬ የሞቱት በተፈጥሯዊ ምክንያት ነው ሲሉ የወታደራዊ ኃይሉ ቃል አቀባይ ኮሎኔል ሳንቶ ዶሚክ ተናግረዋል። አቼከቼ ባለፈው ዓመት ጁባ በሚገኘው የተሬን ሆቴል ሕንፃ ውስጥ በራሳቸው ስር የነበሩ ወታደሮችን የረድኤት ሠራተኞች ላይ የወሲብ ጥቃት እንዲፈጽሙ አዘዋል የሚል ክስ ከአንድ የወንጀሉ ሰለባ መሰማቱ ይታወሳል።
በያዝነው ወር ኒጀር ውስጥ የተገደለው አሜሪካዊ ወታደር ባለቤት ፕሬዚዳንት ትራምፕ ለማጽናናት በስልክ ባናገሯት ወቅት የሟቹን የባለቤቷን ስም ላ ዴቪድ ጆንሰንን ለማስታወስ ሲንተባተቡ በመስማቴ የባሰ እንዳለቅስ አድርጎኛል ስትል ዛሬ ተናግራለች። ሚየሺያ ጆንሰን ኤቢሲ በተባለው የአሜሪካ ቴሌቪዥን ቀርባ ዛሬ ስትናገር ከሁሉም ያሳዘነኝ ነገር ባለቤቴ እዛ የሄደው ለሀገራችን ለመዋጋት እና ሕይወቱን ለሀገራችን ለመስጠት ሆኖ ሳለ እንዴት ስሙን ማስታወስ ያቅታል? ባለቤቴ መልካም ወታደር የነበረ በመሆኑም ስሙን እንኳን ለማስታወስ አለመቻላቸው የባሰ አሳዝኖኛል፣ የባሰ እንዳለቅስም አድርጎኛል ስትል ሚየሺያ ጆንሰን ሀዘኗን ገልጻለች።
ሰሜን ኮሪያ የሚደቅነው የኒውክሌር መሳሪያ አደጋ አንገብጋቢ በሆኑ ከዩናይትድ ስቴትስ፣ ከደቡብ ኮሪያና ከጃፓን የተቀነባበረ ምላሽ ያስፈልገዋል ሲሉ የጃፓን መከላከያ ሚኒስትር ዛሬ ተናግረዋል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ በአፍጋኒስታን ባካሄዱት አስቀድሞ ያልተገለጸ ጉብኝት ከሀገሪቱ መሪዎች ጋር ስለ አዲሱ የዩናይትድ ስቴትስ የደቡብ ኮሪያ ስትራቴጂ ተነጋግረዋል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ ቀዳሚው ዘገባችን ስናልፍ በኦሮሚያ ክልል ቡኖ በደሌ ዞን በአምስት ወረዳዎች ሰሞኑን ይደረጉ የነበሩ የተቃውሞ እንቅስቃሴዎች መልካቸውን ቀይረው የአካባቢው ተወላጆች በሆኑና ባልሆኑ ሰዎች ላይ ጥቃት መፈጸሙ ከተለያየ ቦታ ያገኘነው መረጃ ያስረዳል። እስከ ጥቅምት 10 እስከ 11 ባሉት ቀናት ፍተሻ ረብሻ እንደነበረም ታውቋል። የቡኖ በደሌ ዞን ኮሚኒኬሽንስ ጉዳዮች ኃላፊ አቶ ለይኩን ተካልኝ በግጭቱ የሰው ሕይወት መጥፋቱን ተናግረዋል።
የሞተ ሰው ያው ቅድም አንስቻለሁ 12 አካባቢ ነው። አሁን በእጃችን የደረሰው መረጃ የተቃጠለ ቤት 52 ቤት አካባቢ ተቃጥሏል። ንብረት ላይም ጉዳት ደርሷል። የተፈናቀሉ ሰዎች 1500 አካባቢ የሚሆኑ ሰዎች ናቸው። እነዚህ የተፈናቀሉ ሰዎችም ወደ የቤታቸው ወደ የቀያቸው እንዲመለሱ ከፍተኛ ጥረት ነው እየተደረገ ያለው።
አቶ ለይኩን አሁን ሁኔታዎች ወደ ተረጋጋ መስመር መመለሳቸውና የተፈናቀሉ ሰዎች ወደ ቀያቸው ለመመለስ ጥረት እየተደረገ መሆኑን ገልጸዋል። የሞቱትና የቆሰሉት ሰዎች የተለያየ ብሔር ያላቸው ናቸው ሲሉ የክልል መንግስታትና ነዋሪዎችም አስታውቀዋል። በማህበራዊ ሚዲያ ላይ ይሰራጩ የነበሩት ምስሎች ከሌላ ሀገር የተወሰዱ ናቸው ሲሉ ነው የክልል ባለስልጣናት ለቪኦኤ የተናገሩት። በማስከተል ደግሞ ወደ ጎንደር ከተማ ነው የምናመራው። ተወልዶ ባደገባት ጎንደር ከተማ ቤተሰብ መስርቶ የሁለት ልጆች አባት የሆነ ወጣት ነው የዛሬ የጋቢና እንግዳችን። ማስረሻ አስተዋለ ተበድሮ በገዛት ሶስት ሰው በምትጭነው አነስተኛ ከተማ ታክሲውን ቤተሰቡን በማስተዳደር ላይ ይገኛል። ታክሲው ህይወቱ ናት። በታዲያ በዛች የግል ታክሲው ከኃላፊነትና ከፊት መስኮት ላይ አንድ የተለጠፈ መልእክት አለ። ወላድ እናቶችን ወደ ጤና ተቋም አደርሳለሁ፣ በነጻ አደርሳለሁ የሚል መልእክት ነው እንግዲህ ጎላ ብሎ የተጻፈው። የእጅ ስልኩንም ቁጥር እዚያው ከማስታወቂያው ላይ አስቀምጧል። ይህንን ያዩ እግረኞች ከፊሉ እየቀለደ ነው በሚል ሲስቁ፣ ከፊሉ ደግሞ ስልኩን ጽፎ ከኪሱ ከቷል። የደወሉለት በምጥ የተያዙ እናቶች ግን ቃሉን ጠብቆ ወደ ጤና ጣቢያ አድርሶናል ይላሉ። በሰላም በአይናቸው ለማየትም በቅተዋል። መስታወት አራጋው አነጋግረዋለች።
ሚስቴ ሁለተኛ ልጇን ስትወልድ 22 ሰዓት እንቅልፌን ራሱ አልተኛውም የነበር ከበድ ያለ ነው የነበር ብቷ ያኔ አብሬ ስለነበርኩ ብቻም ሳይሆን ደግሞ ከዛ በፊት ወረዳ ላይም በመንግስት ላይ የተወሰነ ጊዜ ቆይቻለሁ እና ትራንስፖርት አጥተው ሐኪም ቤት ሳይደርሱ ልጅ እንዳረገዙ ይሞት እናቶች ሁሉ አይቻለሁ። እና ያን ችግር እንትን ማድረግ መጋራት ማልችልበት ጊዜ ነው የነበርኩት። ምንም ነገርም አልነበረኝም። አሁን እዚህ መጥቼ ደግሞ ልክ ሚስቴ ስትወልድ ሳይ ምን ያህል ከባድ እንደሆነ በትክክል እየገባኝ መጣ። ከዛ በኋላ ተሽከርካሪ ከምንም ብዬ ከገዛው በኋላ ከምንሰጠው አገልግሎት አንጻር ምን ልስራ የሚል ነገር አሰብኩ። የትራንስፖርቱ አገልግሎት ያጡ እናቶች፣ አምቡላንስ ያጡ እናቶች እቤት ምጥ ይዘው ከሚቀመጡ ለምን እነሱን አላደርስም በሚል ጥፌ ለጠፍኩ። ከፊትም አለኝ ከኋላም ለጥፌ አንዳንዱ የውሸት ሁሉ የሚመስለው ነበረ። እየደወሉ ሁሉ ቸክ የሚያደርጉ እንደዚህ አንዳንድ አጋጥመውኝ ነበር። እና ከዛን ግን ተነስቼ ነው እናቶችን መርዳት አስቤ ነው ያን ያደረኩት።
እስካሁን ስንት እናቶች ረዳ?
ከአምስት ወስጃለሁ። ትላንት አንድ እናት ወስጃለሁ። ስድስት ወስጃለሁ እስካሁን ባለው ሰዓት። እቺ እንደወሰድኳቸው የት ቦታ ስልካቸው ሁሉ ይዛለሁ። ያው ስልካቸው እናቶች በሙሉ አለኝ መረጃ።
በሰላም ተገላግለዋል ሁሉም እናቶች?
አዎ፣ አንደኛዋ ግን እናትየዋን አድርስ ያለው ልጁን ማድረስ አልቻልኩም። ለእኔ ደወሉት ከዘገየ በኋላ ነው። ድንገት በምት የመጣባት እቤት ውስጥ ሰውም አልነበረም። አንድ ሰው ባሏ ብቻ ነው ነበር ሳሚዞ ወደ እኔ ሲደውል ፈጥኜ እጄ ለመድረስ ሞክሬያለሁ። ግን የተወሰነ ልጁ ወጥቶ ግማሽ ስለቆየ ሌሎች ሰዎች መጥተው አሁን ብለውታል ልጁን አዋልዳ እሷን ለማትረፍ ሆስፒታል ይዘልኝ እንግዳለኝ ይዚያ እሷን ሆስፒታል እናትየዋ ናች። በሰዓቱ እናትየዋን ነበር ያየው ደህና ማድረጊያ ሰው ቆይቼ ነው ያው የልጁ ትንሽ ያው ይጠጥታል ይዛ ተሸክማ ዘፈ ወርደክማ ቆይታ ልጁን አታለች። እሷን ግን አርፍያለሁ። ሌሎች እግዚአብሔር ይመስገን ሰላም ተገላግለዋል።
ጭንቅ ላይ ሰው ሲሆን የደረሰለትን ሰው ለማክበር ልጁንም በክርስትና መስጠት ይፈልጋል። እንደው የገጠመህ ገጠመኝ ካለ?
እስካሁን ከወሰድኳቸው አንድ ወንድ ሌሎች ሴት ነው የወለዱ። አንደኛዋ ክርስትና ተጠርታኛለች። አንደኛ ወንድ የወለደችው ደግሞ ሩቅ ሀገር ነው ለክርስትና ሌላ ቦታ ነው የተነሳ ተደዋውለን ነበረ።
እንግዲህ መቼም ይዘሃቸው ስትሄድ ምጥ በጣም የጭንቅ ሰዓት ነው እና ብዙ አጋጣሚዎች ይኖረሃል። እንግዲህ የነበራቸው ስሜት ምን ይመስላል እስቲ ንገረኝ።
አንደኛዋ 3:30 አካባቢ ነው ማታ እኔ ወደ ቤት የሚገባው ደወሉልኝ እና አረ እንደው ከቻልክ እዚህ አካባቢ የምትወልድ እናት ነበረች እና የምትተባበረን ከሆነ ሲሉ ኖ ችግር የለም አሁን እንመጣለሁ ጠብቁኝ ያሉን ቦታ ላይ ደርሰን ደወልኩላቸው። ስልክ ወጡ መንገድ ላይ ማድክም ብላለች ሴትዮዋ። እስካሁን ምን እያደረጋችሁ ነው ስላቸው አምቡላንስ ደወልን ስልክ አላነሳልን አሉ። የኔን ስልክ የታገኛች መንገድ ላይ እንደዚህ ቁመ አንድ ቀን ያንተን ስልክ ይዘን ስለነበር አማራጭ ነው እየተጠቀምን ብለውኝ ይዣቸው ሄድኩኝ። ያኔ ደንግጫለሁ እኔ ሴትዮዋን በቃ በጣም ትኩነጠነት ነበረ። ወስጄ ሆስፒታል ላይ ያደረስኳት ደግሞ ግላብ ምናምን አለ የሆነ ሰዎች ነገሩኝ ቢወሉ ምናምን ሲሉኝ ተጠነቀኩኝ። ግላብ ምናምን ይዤ ለሰዎች እንኳን መስጠት እችላለሁ እና ወስጄ አደረስኳት። ጠዋት ላይ ደወሉልኝ እግዚአብሔር ይስ አትርፈልናል ያው ደካክማን ስለነበር ኦፕራሲዮን ሆና ተርፋለች ልጁም እሷም ደህና ናቸው ብለው ነገሩኝ። ትልቅ ደስታ ነው ያለው። አንዴ እንደዚህ ሶስት ሰዎች ናቸው ችኝ እየሄድኩ ተደወለልኝ ስልክና እዚህ ቦታ መድረስ ትችላለህ በጣም ምትሜት ያዘች እናት ነበር ና ሲሉኝ ሰዎችን ዙሬ ላይ አናግርሰ እኔ ሂሳብ አይከፈለኝም በነፃ ነው ማድረሳቸው ምናልባት ቅርማ ይላችሁ ከሆነ ናንስል ለምን በእግራችን እኛ ማንሄድ ብለው ሂሳብ አልቀበልም ነገር ነው ያስቤ ነበር። ሂሳብ ሙሉ ሂሳብ ከፍለውኝ ሰዎች ወርደው ሂጅ ለወላዳ ደርሼላታለሁ።
የልጆቹን ስምስ እየጻፍክ ታስቀምጣለህ የተወለዱትን?
ዝም ብዬ ጾታ ነው የሚይዘው መረጃ ላይ ሲደውሉ ሴት ነው ወንድ ነው የሚጠይቅና መዘግቤ ይዘዋል ስም እስካሁን አልያዝኩም።
የጭንቅ የምጥ ሰዓት ላይ ወደ ማስረሻ ስልክ ደውለው አገልግሎቱን ያገኙ ሁለት እናቶች ለማስረሻ ምስጋና ያቀርባሉ።
ሰላም ነው ብስ ይባላል።
ያው በሰዓት የደረሰልንና ከጎረቤት ስልክ ተቀብዬ ነው የደወልኩለት እና ያለምንም ነገር ያለ ገንዘብ ወስዳ ይሶናል። ያው ለሱ በጣም ይውለታ በጣም ያንሳዋ እግዚአብሔር ይስጥልን እናመሰግናለን።
እኛም በጣም ነው ማመሰግን። በጣም አሞኝ ነበር ያው በጣም ከባድ ነው። ዛሬ አውቶ ደርሶልኝ እዛን ሄዶ በሰላም አገላግለናል እግዚአብሔር ይስጥልን። ፈጥኖ ነው የደረሰልኝ።
በነጻ አገልግሎቱን መስጠት መቼ ጀመርክ?
ሐምሌ ወር ነው ሰኔ መጨረሻ አካባቢ ሐምሌ መጀመሪያ አካባቢ የጀመርኩት። በጣም ብዙ ሰው ነው የሚደውል እህቴ በወሊድ ነው የሞተች ነው ያለች ገና ደውላ ማለት ነው። እንዳንተ አይነት ሰው ትራንስፖርት የሚያደርስልኝ ቢኖር ኑሮ እህቴ አትሞት ነበር። ግን ሌሎች እናቶች ሌሎች እህቶች ሌሎች ሚስት የሚሆኑ እናቶች እንዳይነት የምታደርገው ነገር አንተ ልክ እንዳንተ አይነት ሽወት ሲፈጠሩ ምናምን እያለች ነበር ስልኩ የተቋረጠ እና ትላንትም እንዲሁ አንዲት እናቷን በወሊድ ያጣች ደውላልኝ ነበረ። በጣም ብዙ ሰው ነው የሚያበረታታኝ አቅም ነው የሚሆነ እኔ በጣም ነው ደስ ያለኝ። እንዲህ ይሆናል ብዬም አልጠበቅኩም የነበረ።
ባለቤትህ በነገራችን ላይ ምን ትልሃለች ይህንን ስራ በመስራትህ?
ህመማን አይታት ይህን ትክክል የሚያደረግ ያለች መጀመሪያ ይህንን አደርጋለሁ ብዬ እስ ወረቀት ጋር ስታሳያት ደስ እያለች በእውነት በጣም ጥሩ ነው። ግን አሁን ከኛ ሁኔታ ከገቢያችን አንጻር ምናልባት ችግር እንዳይፈጥርብን የሚል ነገር አሁነች እግዚአብሔር ያውቃል። እንሞክረው ካልሆነ ግዴታ የለብንም። የተወሰኑ እናቶችን ከረዳው ራሱ እርካታ አገኛለሁኝ። ስለዚህ አማራጫቸው አምቡላንስ ምንም አማራጫቸው እናቶች ብናግዝ የሚል ነገር ደስተኛ ነች። ተመስገን የምቷን ያውቃታለሁ ጥሩ ነው ያደረግ ያኔ ኳድራ ጠልቅች ለችና ደስተኛ ነች። ሁሉም ሰው አሁን ባጃጅ የሌለበት ሀገር የለም። በጣም ብዛት ባጃጅ ሁሉም ከተማ ላይ ያለና አንዲትን እናት ከብር በላይ ማየት ትልቅ እርካታ አለው። ያ ሰው ትልቅ ቦታ ርንዘትና ሁሉም ሰው በየአካባቢ ያደርገው ቀላል ነው ምንም ወጪ የለው የሚለውን ነገር ባስተላልፍ ደስ ይለኛል።
እሺ ማስረሻ እንግዲህ በርታ፣ የምትሰራው ስራ ትልቅ ስራ ነው። ብዙ ወላዶች በአንተ አካባቢ የሚኖሩ ያንተን አገልግሎት እንዲያገኙ እኛም እናበረታታለን። መልካም ጊዜ።
አመሰግናለሁ። እግዚአብሔር ያክብርልኝ።
በርታ በርታ።
ሽ ዘፈን ተሰየ ዘፈንኩኝ አገር ከቦያየ የኔ ብትሆኝ ዘፈን ተሰየ ዘፈንኩኝ አገር ከቦያየ ካገኘሁሽ ዘፈን ተሰየ ዘፈንኩኝ አገር ከቦያየ የኔ ብትሆኝ ዘፈን ተሰየ ዘፈንኩኝ አገር ከቦያየ የተበላለሁ የሱስ ስለት ስከቶ እሷይልን ያሰራሽ እንደዚህ ጋቆ ጅቶ እስኪልል እንደማለት ሳነሳ አጨብጭቦ አበደ ይለኛል ሰው ድብን አገረው ገቡ እስኪ እንደተበላለሁ የሱስ ስለት ስከቶ እሷይልን ያሰራሽ እንደዚህ ጋቆ ጅቶ እስኪልል እንደማለት ሳነሳ አጨብጭቦ አበደ ይለኛል ሰው ድብን አገረው ከፉ በዘሽበት ስጆር እንደ ሱፍ አበባ ማበድን ሰኞ ይዛረኝ ሳገባ ዳፍቅር ያዋል ደሞ ማመስገን ሻማ ባልችል ብዬ ተሳልኩኝ ዘፈን በዘሽበት ስጆር እንደ ሱፍ አበባ ማበድን ሰኞ ይዛረኝ ሳገባ ዳፍቅር ያዋል ደሞ ማመስገን ሻማ ባልችል ብዬ ተሳልኩኝ ዘፈን
የምትከታተሉት ጋቢና ቪኦኤ ነው።
ሰራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
ቀጣዩ የጋቢና ጉዟችን ወደ ሎስ አንጀለስ ካሊፎርኒያ ይሆናል የሚወስደን በዚያ አንድ የ14 ዓመት ትውልደ ኢትዮጵያዊ ታዳጊን ያገኘችው ጽዮን ግርማ የጋቢና እንግዳዋ አድርጋለች በማስተዋወቅ ትጀምራለች።
የፕሮፌሰር አሸናፊ ከበደን ባለ ዋሽንቱ እረኛን ግን ደግሞ ግርማ ይፍራሻዋ የተጫወተውን የፒያኖ ቅንብርን ያሰማናችሁ። አሁን የተጫወተልን ደግሞ የ14 ዓመቱ የሙዚቃ ሊቁ ምህረት መላኩ ነው። መላኩ የ14 ዓመት ታዳጊ ነው። ኢትዮጵያ ተወልዶ በሁለት ወሩ ነው ወደ ዩናይትድ ስቴትስ ሎስ አንጀለስ የመጣው። አሁን ሎስ አንጀለስ ውስጥ በታዋቂውና ውዱ ኮልበርን የሙዚቃ ትምህርት ቤት የምዕራባውያንን ነባር ወይም ክላሲካል ሙዚቃ ይማራል። ወደዚህ ትምህርት ቤት ከመግባቱ በፊት ከበርካታ ተማሪዎች ጋር ተወዳድሮ በማሸነፉ በ11 ዓመት ዕድሜው እስከ 18 ዓመቱ ሙሉ የነጻ ትምህርት ዕድል አግኝቷል። በትምህርቱም እጅግ በጣም የላቀ ውጤትን የሚያስመዘግብ ብዙ ስኬቶችን የጨበጠ ተማሪ ነው። በዚህ ዕድሜው Lost and Found ብንተረጉመው ጠፍቶ የተገኘ ብሎ የሰየመውን መጽሐፍ ጽፏል። በሎስ አንጀለስ ቆይታዬ አነጋግሬው ነበር።
የአራት ዓመት ልጅ ሆኜ ነው ፒያኖ የጀመርኩት። ዜማ ከልጅነቴም ጀምሮ በጣም ወዳለሁ። የክርስቲያን ዜማ መዝሙር መስማት እና ይህን የዜማ ፍቅር በፒያኖ ነው የምገልጸው። ፒያኖ ለእኔ የአእምሮ ሰላም ይሰጠኛል፣ ሁልጊዜ በትምህርቴ ይረዳኛል እና በጣም ፒያኖ መምታት እወዳለሁ።
ምህረት፣ እንግዲህ ያገኘሁ እዚህ ኮልበርን ትምህርት ቤት ነው እና ኮልበርን ደግሞ እንደሰማሁት ዋጋውም ወደድ ይላል። እንዴት ነው ይህንን የትምህርት እድል አግኝተህ እዚህ የምትማረው?
እዚህ ትምህርት ቤት ከመግባቴ በፊት ፒያኖ ማር ነበር። ነገር ግን አንድ ቀን የተኒድ ተባብለን ነበር ቤተሰባችን አንድ አርብ ቀን እና ወደ አንድ የሙዚቃ ቦታ ስንሄድ በጣም ብዙ ልጆች ከባድና እጅግ የሚያምር ሙዚቃ እየተጫወቱ ነበር እና እዛ ትምህርት ቤት በጣም መግባት እፈልጋለሁ ብዬ ያው ሙዚቃውን ፒያኖን ማጥናት ጀመርኩ። በጣም ሬፐርቶሪ የሚባል ማለት የሙዚቃ ኮሌክሽን ማስፋፋት ጀመርኩ እና ከዛ በኋላ ከብዙ ልጆች ጋር ተወዳደሪ ሄርበርት ዚፐር ስኮለርሺፕ የሚባል ሽልማት ሸልሜ አሁን እስከ 18 ዓመቴ ድረስ እዚህ በኮልበርን ስኩል ዚፐር ስኮለር ሆኜ እማራለሁ።
ውድድሩ እንዴት ነበረ? በጣም ጠንካራ ውድድር ነበር? ይሄንን የነጻ ትምህርት ዕድል ያገኘህበት ውድድር?
ያው በጣም ረጅም ታሪክ ነው። የእግዚአብሔር ስራ ያየሁበት ታሪክ ነው። ነገር ግን አዎ በጣም ከብዙ ልጆች ጋር ነው የተወዳደርኩት። በዳኞች ፊት ሶስት ሙዚቃዎች መምታት አለብን። ከዛ በኋላ ኢንተርቪው ይኖራል። በመደበኛ ትምህርት እንዴት እንደምናጠና እንዴት እናደርግን ይታያል። እና እሱ ሁሉ ካለፍኩ በኋላ ነው የምመረጠው ወይም አንድ ሰው የሚመረጠው ስኮለርሺፕ።
ትምህርት ቤት ግን የምትማሩት ምንድን ነው? ምን አይነት ሙዚቃ ነው በፒያኖ የምትማሩት?
ያው ስታይሉ ወይም ስትራክቸሩ አንድ አይነት ነው። የክላሲካል ሙዚክ ስታይል ነው ይሄ። እና አሁን እዚህ ትምህርት ቤት የምማረው የምዕራባዊ ክላሲካል ሙዚክ ስትራክቸር ስታይሉ እንዴት እንደምመታ እንዴት ሙዚቃውን እንዴት እንደምገልጸው በትክክሉ መንገድ እንዴት እንደምጫወተው ነው የምማረው። እና ሶስት ትምህርት ነው የምወስደው እዚህ። መጀመሪያ ሙዚክ ቲዮሪ ይባላል። ማለት ኖታውን እንዴት እንደማንበው ሙዚቃዊ ዜማው እንዴት እንደፈጠሩት ማለት ክላሲካል ሙዚክ የፈጠሩት ሰዎች እንዴት ነው የፈጠሩት ማለት ምን አይነት ሙዚቃ ነው ክላሲካል ሙዚቃ የሚባለው ምን አይነት ሙዚቃ ነው ክላሲካል ሙዚክ የማይባለው እሱ ሁሉ እንማራለን። ሁለተኛው ትምህርት የምንማረው ያው የፒያኖ ትምህርት ነው። ማለት እንዴት ተመጫወተው እና ሶስተኛው ትምህርት ከሌሎች መሳሪያዎች ጋር የሚመታው ሙዚቃ ነው። ማለት ከቫዮሊን ከቪዮላ እና ከቼሎ ጋር የምመታው ሙዚቃ አጠናለሁ። ኳርቴት ይባላል።
እዚህ ከሙዚቃው ሌላ ደግሞ ምን የምትሳተፈው ነገር አለ?
በትምህርት ቤቴ የክርክር ጉድን ላይ አለኝ ዲቤት የሚሉት እና እዛ ያው የንግግር
መደበኛ ትምህርት ትማርበት
መደበኛ ትምህርት ኒውሮድስ ትምህርት ቤት ይባላል። ሳንታ ሞኒካ ነው ያለው።
ስንተኛ ክፍል ላይ?
አሁን ዘጠነኛ ክፍል ነው ያለው።
እሺ። እሱ የትምህርት ቤት ቡድን ክርክር ታደርጋለህ?
አዎ ክርክር እና የንግግር ትምህርት እንማራለን። እንዴት ለሰው እንዴት በጥሩ መንገድ እንደምንነጋገር ስለሱ እንማራለን። እና አሁን እኔ ሊንከን ደግለስ ዲቤት የሚባል ክርክር ነው እኔ የምወዳደረው። እና ሊንከን ደግለስ ዲቤት ማለት የፍልስፍና የረቀቀ ታፒክ በዛ ተመስርተን የምንከራከርበት ነው።
ፍልስፍናን በተመለከተ ርዕስ ትመርጡና በዛ ርዕስ ላይ ክርክር ታደርጋላችሁ?
አዎ።
በትምህርት ቤት ውስጥ ያላችሁ ልጆች ናችሁ ወይስ ሌላ ትምህርት ቤት?
አይ አይደለም፣ ወደ ሌላ ቦታ ሄደን ከብዙ ትምህርት ቤት ማለት አንድ 10 12 ትምህርት ቤት ጋር እንወዳደራለን። ይሄኛው አሁን ማረገው አንድ ሰው በራሱ የሚከራከርበት ስታይል ነው። በፊት ሶስት ሰው አንድ ጉድን ሆኖ ይከራከራል እና እኔና ያ ጓደኞቼ በጣም ብዙ ቱርናመንት ወይም ብዙ ክርክር አሸንፈናል።
በምን ምን ርዕስ ነው በጣም ደስ የሚልህ? ለክርክር የምትመርጠው የትኛውን ርዕስ ነው አንተ?
እኔ በጣም የምወደው ያው የረቀቀ የፍልስፍና ርዕስ ወይም ቶፒክ ነው በጣም የምወደው። በጣም የፍልስፍና መጽሐፍ ማንበብ ወዳለው፣ ስለ መንግስት፣ ስለሚና
የትኛውን?
የምዕራባዊም ደግሞም የሌሎች የምስራቃዊም አንዳንዴ አነባለሁ። ያው ክርስትና፣ እስልምና፣ ሌሎች የእምነት ተከታዮች የጻፉት የፍልስፍና መጽሐፍ አንዳንዴ አነባለሁ።
እንደው አሁን የጋበዝኩ ጋቢና ቪኦኤ የተሰኘ የወጣቶች ፕሮግራም አለን እና እንደው ለዛ እንዲሆን ብዬ ነው። እስከው እንደው ለወጣቶች ለታዳጊዎች ምን የምትመክረው ነገር አለ ሰዎች ያሰቡበት እንዲደርሱ?
መጀመሪያ ስለ ሙዚቃ ትንሽ ልናገር። ለምን እኔ እንዳየሁት በጣም ብዙ ወደ ታላቅ ደረጃ የደረሱት ሰዎች አንድ የሙዚቃ መሳሪያ አላቸው እና ሙዚቃ መማር በጣም ጥሩ ነገር ነው። ለአእምሮ ሰላም ይሰጣል። በጣም ብዙ ነገር ያመጣል። ብዙ ስኪልስ ይሄዳል። በጣም ብዙ ነገር ማድረግ እንችላለን። ሙዚቃ አእምሯችን ይከፍቷል። ደግሞም የአእምሮ ሰላም ደስታ ይሰጣል እና አንድ ሙዚቃ መሳሪያ መጫወት ያስፈልጋል ለማንኛውም ልጅ። ስለ ሕክምና እየተነጋገርኩ ነበር። ብዙዎቹ ሐኪሞች ፒያኖ ወይም አንድ የሙዚቃ መሳሪያ ይጫወታሉ። ለምን? ሙዚቃ የሰው ባህሪ ውስጡን ይነካዋል። ሙዚቃ እንደሆነ አላውቅም፣ ምስጢር ነው። ነገር ግን በጣም አስፈላጊ ነው ሙዚቃ መጫወት መስማት። ሁለተኛው ያው እንዳልኩት ሁልጊዜ አላማ አላማ ሁልጊዜ አላማችን ማየት ይሄን ማድረግ ፈልጋለሁ ብን እሱን ያያየን ጥረን ግረን መስራት አለብን ልጆች ሆነን አላማ ከሌለን ያ ምንም የለንም ስለዚህ ሁልጊዜ አላማ ያስፈልጋል ሁልጊዜ ቤተሰቤን ማክበር ፈልጋለሁ ሀገሬን ማክበር ፈልጋለሁ ራሴንም ደግሞ ወደ ትልቅ ደረጃ መድረስ ፈልጋለሁ ማለት ያስፈልጋል ለምን እሱ ከተባለ እንደዛ ካሰብን እናደርጋለን
ምህረትን በፌስቡክ ገጻችን በቀጥታ ስርጭት ነበር ያነጋገርኩት ከዛ በኋላ በጣም በርካታ ተመልካቾች ቤተሰቦቹ እንዴት ቢያሳድጉት ነው የሚል ጥያቄን በተደጋጋሚ አንስተው ነበር ይህን ጥያቄ ይዤ አባቱን ቀሲስ መላኩ ተረፈን አነጋግሬያቸው ነበር
በእውነት ማንኛውም ኢትዮጵያዊ ቤተሰብ ከሚያሳድገው የተለየ አሳድገናል ብለን ለመናገር አንደፍርም ነገር ግን በዋናነት እንደው ለመናገር ባህሉን እንዲያውቅ እምነቱን ሃይማኖቱን እንዲያውቅና ከሁሉም በላይ በተለይ ለማንኛውም ቤተሰብ ማንነቱን ያወቀ ትውልድ እንዲያፈራ ካደረግን ያ ትልቅ ነገር ነው ብያምናለሁና ከሁሉ በላይ ከየት እንደመጣ ምን አይነት ባህል እንዳለን ምን አይነት ሀገር እንዳለን ምን አይነት ታሪክ እንዳለን ያንን ነው በተቻለ መጠን ለማስተላለፍ የምንሞክረው እኔ መጽሐፍ ወዳለሁ ማናቸውንም መጽሐፍት አነባለሁ ሳልመርጥ እርግጥ በዋናነት ካህን እንደመሆኔ መጠን መንፈሳዊ መጽሐፍትንም ባነብ ሌሎች መጽሐፍቶችንም ደግሞ እንደዚሁ አነባለሁ ስለዚህ እኔም አነባቸውን መጽሐፍቶች ከህፃንነቱ ጀምሮ የመጽሐፍት ፍቅር ስላለው ስላዳበረ ያንን ነው እኔም የገፋፋሁት እና ያበረታታሁት ባለቤቴም በእውነት ዋጋ ከፍላለች እና ሁለታችንም የምንገፋፋቸው ሁለቱንም ልጆቻችንን መጽሐፍትን እንዲያነቡ ነው።
ለምህረትና ለቤተሰቦቹ መልካም እድል እንመኛለን። የአሜሪካ ድምጽ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችንና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይልሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር @voa አማሃሪክ ላይ እንገኛለን። ዝግጅቶቻችንን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና VOA የአዲሱ ትውልድ ድምጽ። ኑ እንወያይ፣ እንመካከር፣ እንማማር። አብረን ካድማስ እንሻገር።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ @ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን፣ ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘነን። ዝግጅታችን በቴክኒክ ሲያቀነባብር የቆየው ሞክቢል ያብሮ ነው። ከጋቢና ዲጄ ፋሱ ጋር በመሆን በዚህ ሙዚቃ እንሰናበታ።
አዎ እንሰናበታቸው። ሄኖክም ያው እስክስታውን ይቀጥላል።
ከፍ አድርገው እስቲ
Malanya gojame manya un sotonyale mati maika. Yes, sir, got you to good. Go time like a home.